ያዳመጣችሁ ያላችሁት ጋቢና ቪኦኤ ነው። መጫችሁ ስላደረጋችሁን እናመሰግናለን። የብሔራዊ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ በለይቶ ማቆያ ውስጥ ለሚገኙ ኢትዮጵያውያን የመጻሕፍት ልገሳ ማድረጉን አስታውቋል። ሀብታሙ ስዩም ያነጋገራቸው የኤጀንሲው ኃላፊ አቶ ይኩኖ አምላክ መዝገቡ መጻሕፍቶቹ በለይቶ ማቆያ ውስጥ ያሉ ግለሰቦችን መንፈስ የማጠናከር ሚናቸው የላቀ መሆኑን ተናግረዋል።
የመጻሕፍት ድጋፍ ለማድረግ ያበቃን ዋናው ምክንያት ቤተ መጻሕፍታችን ለጊዜው ተዘግቷል ባለው አዋጅ ምክንያት፣ እንዲሁም ደግሞ ለጤና ሲባል አገልግሎቶችን አንሰጥም በግቢ ውስጥ ባሉ አብያተ መጽሐፍት። ነገር ግን በዚሁ አጋጣሚ ሌሎች ስራዎች፣ ወቅቱ የሚጠይቃቸውን ስራዎች መስራት አስፈላጊ ነው ብለን ስላመንን እና በጣም የሚጠቅም ስራ ስለሆነ በዚሁ ምክንያት የሚያደረግ ነው። በለይቶ ማቆያ የሚቆዩ ሰዎች ጭንቀት ውስጥ ሊሆኑ ይችላሉ፣ ሀሳብ ውስጥ ሊሆኑ ይችላሉ። ነገር ግን ሊጠቀሙ ወደሚችሉበት አጋጣሚ መለወጥ እንችላለን ብለን ስለምናምን ነው እና የምናቀርብላቸው መጽሐፍት የታሪክ፣ የፍልስፍና፣ የሃይማኖት ልቦለድ ግጥሞች ናቸው። እነዚህም በማንበብ በአንድ በኩል የንባብ ባህላቸውን ያዳብሩበታል፣ በሌላ በኩል ደግሞ ሙሉውን ጊዜ ከኮቪድ ጋር በተያያዘ ከመተከዝ እና ከመጨነቅ ሀሳባቸውን ከፍለዋል ብለን ስለምናስብ ነው። ወደ 6000 መጽሐፍት አዘጋጅተናል። ነገር ግን አሁን ያለው በየማቆያ ስፍራ ያሉት ሰዎች ቁጥራቸው ከ1500 አይበልጥም። በቀጣይ ወደ ተለያዩ ክልሎች እየሄድን እንሰጣለን። አሁን ያስረከብነው ለአዲስ አበባ ከተማ የሚበቃ ነው። ይህንኑ የጤና ጥበቃ ሚኒስቴር ባልደረቦች በኃላፊነት የሚወጡት ይሆናል። የተቀሩት ቦታዎች ላይ በራሳችን ትራንስፖርቴሽን ሄደን መጽሐፍቱን እዛ ላሉ የጤና ባለሙያዎች እናስረክባለን።
አቶ ይኩኖ አምላክ፣ እንግዲህ ከዚህ በተጨማሪም በቅርቡ ከፀሐይ አሳታሚ ድርጅት ጋር በመተባበር እናንብብ እናብብ የተሰኘ መርሃ ግብር መጀመራችሁንም ሰምተናል። ይህ መርሃ ግብር አሁን በምን ደረጃ ላይ ይገኛል?
እናንብብ እናብብ የሚለው የሀሳቡ ወጣኝ የፀሐይ አሳታሚ ሆኖ የፀሐይ አሳታሚ ባለቤት አቶ ኤልያስ ወንድሙ ሆኖ ከእኛ ጋር በመተባበር በርከት ያሉ ስራዎችን ሰርተናል። ይህም ምንድን ነው? በቴሌቪዥን፣ በሬዲዮ እንዲሁም በርከት ባሉ በሌሎች መንገዶች የንባብን ምንነት የሚያብራሩ፣ የሚተረጉሙ፣ የሚያነቃቁ ንግግሮች ታላላቅ ደራሲያን፣ በጥበብ ሰዎች እንዲሁም ታዋቂ ሰዎች እየተደረገ ይገኛል። ህዝቡ ቤቱ በሚቀመጥበት ጊዜ ይህንን እድል ላለማባከን ለንባብ መልካም አጋጣሚ እንደሆነ በማሰብ ይህንን እድል እንዲጠቀም ነው እየሰራን ያለ ነው። ለህፃናት የሚሆኑ መርሃ ግብሮች ከኢቢኤስ ከኢትዮፒስ የቴሌቪዥን ፕሮግራም ጋር ተሰርተዋል። ለበርካታ ሳምንታት ቀጥሏል፣ አሁንም ይቀጥላል። ለወጣቶችና ለአዋቂዎች የሚሆኑ ደግሞ በተለያዩ የሚዲያ አውትሌቶች ተጠቅመን ስራ ተሰርቷል።
የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ ኢትዮጵያ ውስጥ ግዙፉን የመጻሕፍትና መዛግብት ማዕከል ያስተዳድራል። የሀገሪቱን የንባብ ባህል ለመቀየር ግብአቱም ልምዱም አለው ተብሎ ይታመናል። ሆኖም ኤጀንሲው የሚገኘው አዲስ አበባ ላይ እንደመሆኑ በየክፍለ ሀገሩ የሚኖሩ ኢትዮጵያን ከዚህ በረከት መጠቀም እንዳልቻሉ ሲናገሩ በተደጋጋሚ ተሰምቷል። ዘመናዊ የቴክኖሎጂ ግብአቶችን በመጠቀም በእናንተ እጅ ውስጥ ያሉ መጻሕፍትም ሆነ መዛግብት ለተቀረው የኢትዮጵያውያን አንባቢዎች እንዲዳረሱ ለማድረግ የምታደርጉት ጥረት አለ ወይ?
ኮቪድ ከመፈጠሩ በፊት ብሔራዊ ቤተ መጻሕፍቱ በሀገር ባሉ ከተሞች፣ በዋና ዋና ከተሞች ብቻ ሳይሆን በአነስተኛ ከተሞችም ጭምር የንባብ ሳምንቶችን ያካሄዳል። በአመት ውስጥ ከአስር ያላነሱ ስራዎች ይሰራሉ እንዲህ አይነት እና እኒህ የንባብ ሳምንቶች መጽሐፍት አቅራቢዎች በቅናሽ መጽሐፍትን እንዲያቀርቡ እዛ ውስጥ ያሉ ዩኒቨርሲቲዎች ወይም ከፍተኛ የትምህርት ተቋማት በተሳታፊነት እንዲሳተፉ፣ የአንደኛ ደረጃ እና የሁለተኛ ደረጃ ትምህርት ቤቶች ደግሞ የንባብ ክበባትን በማቋቋም ስራዎችን ይሰራል ከዚህም ቀደም። አሁንም ቢሆን እየተሰራ ያለው ከኮቪድ በኋላ የታቀዱ 1-3 የንባብ ሳምንቶች ስለታጠፉብን በእንቅስቃሴ ገደብ ምክንያት ይህንኑ ገደብ የበለጠ እንደውም ሰፋ አድርገን ሁሉንም አካባቢ ወደ ማዳረስ ነው የተነሳ ነው። ከሌላው ጊዜ በተሻለ መልኩ ነው አሁን መጽሐፍትን የማዳረስ ስራ የምንሰራው። በአዲስ አበባ ተገድቧል ብሔራዊ ቤተ መጽሐፍት የሚለው አባል ከጥቂት ዓመታት ወዲህ ትክክል አይደለም። ምክንያቱም ከ150 በላይ ለሚሆኑ አብያተ መጽሐፍት የመጽሐፍትና የአንዳንድ ቁሳቁስ እገዛ አድርጓል ብሔራዊ ቤተ መጽሐፍቱ። በቀጣይም ደግሞ ይህንኑ አጠናክሮ ለመቀጠል በጀቱንም እያጠናከረ ነው የሚገኘው። ለመንግስት እንደ ያለው ምላሽ በጣም ለጋስነት የተሞላበት ነው። የ24 ሰዓት አገልግሎት እንዲጀመር ክቡር ጠቅላይ ሚኒስትሩ በግላቸው ወይም ደግሞ ፐርሰናሊ ተሳትፈው አበረታተዋል እና አሁንም እየተሰሩ ያሉ ስራዎች ከዚህ ጋር የተያያዙ ናቸው።
እንግዲህ እርስዎም እንዲያውም የሚያውቁት ዓለም አቀፍ የቤተ መጻሕፍትና ቤተ መዛግብት አገልግሎታቸውን በአሁኑ ሰዓት ወደ በይነ መረቦች፣ ወደ ኢንተርኔት እየወሰዱ ይገኛሉ። ተመሳሳይ አሰራሮችን ለመተግበር እቅድ አለ ወይ?
ቤተ መጻሕፍቱ እነዚህን አሁን ያልካቸውን ነገሮች እያሰበበት ነው ያለው። አንዳንድ መሰናክሎች አሉ። ለምሳሌ አንደኛው የአእምሮ ንብረት ባለቤትነትን ማስከበር የሚቻልበት መንገድ ሌላው ዓለም በኪንድል ወይም ደግሞ በሶፍት ኮፒ ያነባል። ነገር ግን ያን ለማድረግ ተገቢውን ክፍያ ለደራሲ የሚያደርግበት አግባብ አለ። ፋሲሊቴት የሚያደርጉ የሚያከናውኑ ደግሞ የባንክ ስርዓቶች አሉ። እኛ ጋር እሱ ገና በደንብ አድርጎ ባልሆነ እስካልሰረጸ ድረስ አንድ መጽሐፍ ሶፍት ኮፒ ማስቀመጥ በቀጥታ የማንችልበት እድሜ ላይ ነው ያለነው። ደራሲያን ከሁሉም በታች የሚከፈላቸው ናቸው፣ በድህነት የሚኖሩ ናቸው፣ የሚሰሩትን ያክል አያገኙም እየተባለ በሚባልበት ወቅት አንድ ድርሰት 5000 ኮፒ በታተመ እንደገና በማግስቱ በሶፍት ኮፒ ብናባዛው ያልታሰበ ውጥን ይፈተናል። ነገር ግን እነዚህ ነገሮች ሲሰርፉ ማህበረሰቡም ገዝቶ የማንበብ ባህሉን በደንብ ሲያዳብረው ሊሰራበት ይችላል። በተከረ ግን በውስጣችን የኢንተርኔት አገልግሎት አለ። በሁሉም አብያተ መጽሐፍት የዋይፋይ አገልግሎት አለ። ሎካል ኔትወርክን በመጠቀም የቤተ መጽሐፍቱን ንብረቶች ዳውንሎድ በማይደረግበት መልኩ ሊያነቡ የሚችሉበት አሰራሮችን እየዘረጋን ነው። ያም ስርዓት በጥቂት ወራት ተጠናቆ በሚቀጥለው ዓመት ስራ ላይ ይውላል ብለን ተስፋ እናደርጋለን።